ሰላም እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ረቡዕ ህዳር 15 2014 ዓ.ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለወጣቶች ያስተምራሉ ያዝናናሉ ያልናቸው ፕሮግራሞች አሰናድተናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
ለቀር ምጃት ኩራት ማሳያ ቢሆንም ደግሞ ማደገኛም ምርምጃ ነው። በተለይ የኢትዮጵያ መከላከያ ሰራዊትና ህዝቡን የሚያንቀሳቅሰውን ያከለም በህዋት በኩልንም ያለውን ሞቲቬት የማድረጉ እንትን አለውና ከዛ አንፃር አደገኛ ነው። በተለይ ጠቅላይ ሚኒስትሩ ጉዳት ቢደርስባቸው ወይ ህይወታቸው ቢያልፍ የፖለቲካ ስርዓቶቹ ያሰውን የመንግስት የፌደራል አርሚውም የመፍረስ አቅሙ በጣም ሰፊ ነውና
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር ህዝመታቸውን ማሳወቃቸው በሀገሪቱ ላይ የሚኖረው አንድምታ ምን ይመስላል በሚል ሐሳብ ዙሪያ እናገርናቸው። የህግ ተንታኝ ዶክተር አደም ካሴን የሰማችሁት ዝርዝሩ በምሽቱ ይደመጣል።
ወጣትነት ልጅ ወለደች እና በመውደዷ ምክንያት አላማዋ የተናጠበች ሴትን ነው የምንደግፈው። ህጻናት ደግሞ ወላጆቻቸውን በሞታቸውና ለችግር የተጋለጡ ህጻናት ጤናቸው ተጠብቆ ከተሰበታቸው እንዳይተጓጎሉ ለማድረግ ነው እንግዲህ ዋና ዋና አላማዎቻቸው።
አሁን ደግሞ የሰማችሁት ወይዘሮ መሰረት አዛገል ነው። በጎዳና ላይ የወደቁ እናቶችን በመሰብሰብ የሚረዳ በጎ አድራጎት ተቋም መስራች ናቸው። የምሽቱ እንግዳችን ናቸው። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች አዘጋጅተናል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ይዞ እየጠበቀን ነው። ወደ ሀብታሙ።
አመሰግናለሁ ስመኝሽ። አንድ የዩናይትድ ስቴትስ ቁልፍ ዲፕሎማት ኢትዮጵያ ውስጥ ያለው የጦርነት እንቅስቃሴ አንድ ዓመት ያስቆጠረው ደም አፋሳሽ ጦርነት እንዳይባባስ ለማድረግ ከተጀመሩ ጥረቶች በላይ የሆነ መምጣቱን ጠቁመዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትማን ከኢትዮጵያ መልስ ለጋዜጠኞች መግለጫ ሰጥተዋል። እሳቸውና ሌሎች ዲፕሎማቶች በኢትዮጵያ ፌዴራል መንግስትና በህወሓት የሚመሩ ኃይሎች ፍጥጫቸውን ቀንሰው የተኩስ ማቆም ስምምነት ላይ እንዲደርሱ ጥረት እያደረጉ እንደሆነ ተናግረዋል። ህወሓት እኒህን ኃይሎች የትግራይ መከላከያ ኃይል እያለ ይጠራቸዋል። የፌዴራሉ መንግስት በበኩሉ ህወሓት የሽብር ቡድን ነው ሲል ፈርጀዋል። ፌልትማን ሲደረግ የነበረውን ንግግር መሻሻል ቢያሳይም ሁሉም አካላት ግን ለፍልሚያ በተጠንቀቅ እንደቆሙ አስታውቀዋል። ሰኞ ዕለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ገጻቸው በኩል በአካል ወደ ግንባር በማቅናት የጦር ሰራዊታቸው እንደሚመሩ አስታውቀዋል። ዜጎችም እንዲከተሏቸው ጠይቀዋል። በሌላ በኩል ደግሞ ህወሓት መር ኃይሎች ወደ ደቡብ አቅጣጫ በመግፋት ከአዲስ አበባ 220 ኪሎ ሜትር ሮች ላይ የምትገኝ ከተማ መያዛቸውም ሲነገር ነበረ። ፌልትማን ሁለቱም አካላት ሊባባስ ከሚችለው ጦርነት ራሳቸውን እንዲያርቁ አሳስበዋል። ጦርነት መፍትሄ እንደማይሆንም ተናግረዋል። በትግራይ አመራሮች በኩል የኢትዮጵያ መንግስት በእጅ አዙር እየፈጸመ ነው የተባለው የሰብአዊ ድጋፍ ክልከላና ከበባ መቆም እንዳለበት ቅድሚያ እንደተሰጠ፣ በጠቅላይ ሚኒስትር አብይ አመራር በኩል ደግሞ አማጽያኑ ከተቆጣጠሯቸው የአማራና የአፋር ክልሎች መልቀቅ እንዳለባቸው ቅድሚያ እንደተቀመጠ ጄፍሪ ፌልትማን ተናግረዋል። የፖለቲካ ተነሳሽነቱ ቢኖር ኖሮ ሁሉንም ፍላጎቶች ማሳካት እንደሚቻል የጠቆሙት ዲፕሎማቱ፣ ያለመታደል ሆኖ ሁለቱም አካላት ግቦቻቸውን ማሳካት የሚፈልጉት በጦር ኃይል ነው። ሁለቱም አካላት በድል ጫፍ ላይ እንዳሉ ያምናሉ ብለዋል። ጄፍሪ ፌልትማን አክለውም የትግራይ መከላከያ ኃይል ወደ ጅቡቲ የሚመራውን መንገድ በመቁረጥም ሆነ በቀጥታ አዲስ አበባ ለመግባት መዛቱን ሙሉ በሙሉ እንደሚቃወሙ ግልጽ መሆን እንዳለበት በጋዜጣዊ መግለጫቸው ላይ አስታውቀዋል። ፕሬዚደንት ጆ ባይደንና ባለቤታቸው ጂል ባይደን ዋሽንግተን ዲሲ በሚገኝ መጠለያ የሌላቸው ዜጎችን በሚመግብ ማዕከል ተገኝተው አስተናግደዋል። የፕሬዚደንቱና የባለቤታቸው አገልግሎት በነገው ዕለት የሚከበረውን የአሜሪካውያን የምስጋና በዓልን ምክንያት አድርጎ የተደረገ ነው። ፕሬዚደንቱን ምክትል ፕሬዚደንት ካምላ ሃሪስ እና ባለቤታቸው ዳግ ኤምሆፍ የተቀላቀሏቸው ሲሆን ሁሉም ለክብረ በዓሉ የሚዘጋጁ ልዩ ምግቦችን መጠለያ ለሌላቸው ዜጎች አድርሰዋል። ፕሬዚደንት ባይደን አብረዋቸው ለቆሙት አጋሮቻቸው ምስጋና ያቀረቡ ሲሆን ስነ ስርዓቱ ካበቃ በኋላ ሳምንቱ እስከሚገባደድ የሚቆይ እረፍት ለመውሰድ ወደ ናንታኬት ማሳቹሴት በረዋል። የታዋቂው የጥቁር መብት ታጋይ ማልኮልም ኤክስ ስድስት ልጆች መካከል አንዷ የሆኑት መላይካ ሸባዝ ማላይካ ሻባዝ በኒውዮርክ በሚገኘው መኖሪያ ቤታቸው ሞተው እንደተገኙ ፖሊስ አስታውቋል። የ56 ዓመቷ ሻባዝ በተፈጥሮ ምክንያት ሳይሞቱ እንዳልቀረ የፖሊስ ቃል አቀባይ ተናግረዋል። ማላይካና መንትያታቸው ማላክ በጎረጎሳውያኑ የካቲት 1965 ዓ.ም የተገደሉት ማልኮልም ኤክስ የመጨረሻ ልጆች ናቸው። የማላይካ ሻባዝ ሞት የተሰማው አባታቸውን ማልኮልም ኤክስን ገድለዋል ተብለው ከተያዙት ሶስት ሰዎች መካከል ሁለቱ ከእስር ነጻ በተደረጉ ከቀናት በኋላ ነው። ዘገባው የሮይተርስ ነው። ታዋቂው የስልክና የኮምፒውተሮች አምራች አፕል የእስራኤሉን የሶፍትዌር አምራች ኤንኤስኦ ተቋምን ሊከስ መሆኑን አስታውቋል። ክሱ ከአወዛጋቢው ፔጋሰስ ሶፍትዌር ጋር የተያያዘ መሆኑም ተሰምተዋል። ተቋሙን በመክሰስ ረገድ አፕል ሁለተኛው ግዙፍ ተቋም ነው። ከዚህ በፊት ፌስቡክ፣ የአሁኑ ሜታ ንብረት የሆነውን ዋትሳፕ አውታርን በሚጠቀሙ ላይ ድርጅቱ ጥቃት ከፍቷል በሚል ክስ ከፍቷል። አፕል ተጠቃሚዎቹ ላይ አነጣጥሯል ያለው ተቋም ምርቶቹና አገልግሎቶቹን እንዲጠቀም እንደማይፈልግ አስታውቋል። ፔጋሰስ የተሰኘው ሶፍትዌር በተለያዩ መንግስታትና አካላት ለስለላ ስራ እየዋለ መሆኑ ይፋ መደረጉን ተከትሎ ውዝግብ መፈጠሩ አይዘነጋም።
ሀብታሙን ለዜናው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ይተላለፋል። ለሬዲዮና በቴሌቪዥንና ለቴሌቪዥን ተመልካቾቻችን ደግሞ በመደበኛው የኢትዮሳት ቻናላችን ላይ ታገኙናላችሁ። አሁን ወደ ቀዳሚው ዝግጅታችን እንለፍ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ግንባር እንደሚዘምቱ ማስታወቃቸውን ተከትሎ ይህ እርምጃቸው ከአንድ ዓመት በላይ በተሻገረው የሀገሪቱ ጦርነት ላይ የሚኖረው ውጤት አነጋጋሪ ሆኗል። ሀብታሙ ስዩም ታዲያ ነዋሪነታቸው በኔዘርላንድ የሆነው የሕግና ፖለቲካ ተንታኝ ዶክተር አደም ካሴ ጋር ደውሎ የአሁኑ አዲስ ዜና በሚኖረው አዎንታዊና አሉታዊ ተጽዕኖ ዙሪያ አነጋግሯቸዋል። ዶክተር አደም በተለያዩ ዓለም አቀፍ አውታሮች ላይ ከሚያቀርቧቸው አፍሪካን ነክ የተመለከቱ ትንታኔዎች በተጨማሪ ኔዘርላንድ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት ባልደረባ ናቸው። ወደ ቃለ ምልልሱ እንለፍ።
ዶክተር አደም፣ ትናንት አመሻሽ ላይ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ጦር ግንባር እንደሚዘምቱ የጦር ሰራዊቱንም እንደሚመሩ አስታውቀዋል። እሳቸውን ተከትለው የተለያዩ የፖለቲካ ሰዎችና ታዋቂ ሰዎችም ዘመቻው እንደሚቀላቀሉ ተናግረዋል። ይህ ሁኔታ ከአንድ ዓመት በተሻገረው የኢትዮጵያ ውስጥ ጦርነት ውስጥ የሚኖረው ውጤት ምንድን ነው? ምንንስ ያሳያል?
ሁለት ነገር ነው የሚያሳየው። አንደኛው የሰላም ጥረቱ በቅርብ በተለይ በአሜሪካ መንግስትና በአፍሪካ ህብረት በኩል ሲደረጉ የነበሩ የሰላም ጥረቶች ፍሬያማ እንዳልሆኑ ያሳያል። አንድ ሁለተኛው ደግሞ እንደ መንግስት ያለውን ሁኔታ የሚያዩበት ጠንካራ የሆነ እርምጃ እንደሚያስፈልገው፣ በዚህ ሁኔታ መቀጠል እንደማይቻል፣ በሰላም የሚፈታ ካልሆነ በጦርነት መፈታት እንዳለበት፣ እንደ መንግስት አቅማቸውን በተለይ የትግራይ ክልል እያደረገ ያለው ጦርነትና ጦርነት ብቻ ነው እና ከዛ አንጻር ያንን የሚመጥን ትኩረትም ሁሉም ነገርም በዛው በሚመጥን መልኩ ለመመለስ የታሰበ ይመስላል። ሰፋ ያለ የማጥቃት እርምጃ ሊወሰድም እንደሚችል የሚያሳይ ነገር ነው ብዬ አስባለሁ።
አሁንም ድረስ ዓለም አቀፉ ማህበረሰብ ኢትዮጵያ ውስጥ ተፋላሚዎች ለድርድር እንዲቀመጡ፣ የተኩስ አቁም ላይ እንዲደርሱ እየወተወተ ይገኛል። ያ እድል አክትሟል ማለት እንችላለን ወይ? ዳግም የሰላም ተስፋ እንዲያንሰራራስ ምን መደረግ አለበት?
ሄዶ ይሄ ነገር እኔ በጦርነት ያልቃል የሚል እምነት የለኝም። ነገር ግን አሁን ባለው ሁኔታ በተለይ ከዚህ በፊት የፌዴራል መንግስቱ ድርድር እንደማይቀበል ነበር ሲያሳይ የነበረው። ባለፉት ሳምንት ሁለት ሳምንታት ውስጥ ግን ክፍት እንደሆነ አጋጣሚውን እንደ አስፈላጊነቱ ወደ ስምምነት መግባት ሊችል እንደሚችል አሳይቶ ነበር። ከሚወጡ መረጃዎችን ግን የምናየው በተለይ በህወሀት በኩል የተቀመጡ ቅድመ ሁኔታዎች ለምሳሌ ጠቅላይ ሚኒስትሩ እንዲለቁ፣ በምዕራብ በኩል የወልቃይት እና ሌሎች አካባቢዎች እንዲመለሱላቸው፣ ሌላም ሰፋ ያሉ ከባድ ለመቀበል የሚከብዱ እንደ ቅድመ ሁኔታ በድርድሩ መፈታት ያለባቸውን ነገሮች እንደ ቅድመ ሁኔታ ማስቀመጣቸው ነገሩን አበላሽቷል። በቅርብ እና እንግዲህ እድሉ ሞቷል ማለት አይቻልም። ሄዶ በዚህ በጦርነቱ የማለቅ እድሉ በእኔ እምነት ጠባብ ስለሆነ ያስፈልጋል። ነገር ግን አሁን ያለው ግን ወደ ጦርነት እንደ አማራጭ እንደታየ እንደ መንግስትም ደግሞ ከዚህ በኋላ ብዙ መቆየትም እንደሌለበት ነገሩን አቅሙንም ተጠቅሞ ነገሩን በቶሎ ለማጠቃለል አስፈላጊ የሆነ ጊዜ ደግሞ ግፊት አድርጎ ወደ ድርድር መግባት የታሰበ ይመስላል። ከተሳካ ማለት ነው።
ለዶክተር አደም በመጨረሻ ያቀረብኩላቸው ጥያቄ ጠቅላይ ሚኒስትር አብይ አህመድ በግል ጦርነት ውስጥ ለመሳተፍ መወሰናቸው ያለው ልዩ ትርጉም ምንድን ነው የሚል ነው። ዶክተር አደም የአሁኑ የጠቅላይ ሚኒስትሩ ውሳኔ በመንግስት ሰራዊት በኩል ሊፈጥረው የሚችለውን መነቃቃትና ሊተወው የሚችለውንም አደጋ እንዲጠቁመዋል።
እንግዲህ ያው አንዳንድ ሰዎች ዴስፐሬሽኑን ያሳያል የሚል ነገር አለ። በእኔ እምነት ግን ትኩረትን ነው የሚያሳየው። እንደ ሀገር ሁሉንም ትኩረት አቅምና የሀገሪቱንም እንቅስቃሴ ቅድሚያ መስጠቱን የሚያሳይ ነው ብዬ ነው የማስበው። በተለይ በአንዳንድ የህብረተሰብ አካላት እንደ መንግስት ለጦርነቱ በደንብ በቂ ትኩረት አለመሰጠቱ አንዳንድ ቅሬታዎች ሲነሱ ነበር። በተለይ በህወሓት በሸዋና በወሎ በኩል አንዳንድ ቦታዎችን ከያዘ በኋላ ማለት ነው። እና ያንንም እንደ መንግስት ትኩረቱን እንዳልተነፈገውና ቅድሚያም እንደሰጠው ማሳያ ነው ብዬ አስባለሁ። ትልቅ እርምጃ ትኩረት ማሳያ ቢሆንም ደግሞ አደገኛም እርምጃ ነው። በተለይ የኢትዮጵያ መከላከያ ሰራዊትንና ህዝቡን የሚያንቀሳቅሰውን ያክልም በህወሓት በኩልንም ያለውን ሞቲቬት የማድረጉ እንትን አለው እና ከዛ አንጻር አደገኛ ነው። በተለይ ጠቅላይ ሚኒስትሩ ጉዳት ቢደርስባቸው ወይም ህይወታቸው ቢያልፍ የፖለቲካ ስርዓቱ ብቻ ሳይሆን የመንግስት የፌዴራል አርሚውም የመፍረስ አቅሙ በጣም ሰፊ ነው እና ተገቢ ነው እንኳን ቢባል ግን አደገኛ የሚሆን እርምጃ ነው።
ዶክተር አደም ከበደ አወል በተለያዩ ዓለም አቀፍ አውታሮች ላይ በሚያቀርቧቸው በተለይ አፍሪካን የሚመለከቱ ትንታኔዎች ይታወቃሉ። በኔዘርላንድስ የሚገኘው ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ተቋምን ባልደረባ ናቸው። ሀሳባቸውን ስላካፈሉን በአድማጮች ስም በእጅጉ አመሰግናለሁ።
ዶክተር አደም ካሴ ለሰጡን ትንታኔ በድጋሚ እናመሰግናለን። ወደ ተከታዩ መሰናዷችን እንለፍ። ገና በለጋ እድሜዋ በቤተሰቦቿን ህይወት ለማሻሻል ስትል ወደ ትዳር የገባችው መሰረት አዛገ በልጅነቷ የልጅ እናት ብትሆንም ኑሮን ታግላ ራሷን ለቁም ነገር አብቅታለች። ነገር ግን በለጋ እድሜ የልጅ እናት መሆን የሚያመጣውን ችግር ለመቅረፍ በጎዳና ላይ የወደቁ እናቶችን በመሰብሰብና መጠለያ በመስጠት የተሃድሶ መርሃ ግብር እንዲያገኙና በኋላም ቤት ተከራይተው ራሳቸውን ችለው እንዲወጡ ለመርዳት በመሰረት በጎ አድራጎት ድርጅት በኩል እየተንቀሳቀሰች ትገኛለች። ከመሰረት ጋር ቆይታ ያደረገችው ኤደን ገረመው ተከታዩን አሰናድታለች።
ወይዘሮ መሰረት አዛገ በጎዳናና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግና መልሶ በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም ራሳቸው በግል ህይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ።
አባቴ የፖሊስ መኮንን ነበር። ወንጀል ምርመራ ነበር የሚሰራው። እናቴ የቤት እመቤት ነች። እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን። ኬክ እየተገዛለን፣ ትምህርት ቤት በመኪና እየሄድን ምናምን ነበር ምንማረው። አንድ ቀን ቤት ስመጣ ይለቀሳል። ምንድን ነው ስል አባቴ ታስሯል። ለስምንት አመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ሌሊኝ ትልቋ ቤት ውስጥ ያለሁት ልጅ እኛን ሰባት ልጆቿን ከጉያዋ ላለመነጠል ነው። ምንም ገቢ የላትም እናቴ። ወርቋን እየሸጠች እቃውን እየሸጠች ስጨርሳ የተጨነኩና እኔ እንኳ ብቀነስላት ጥሩ ነው ብዬ ባላገባ 15 አመቴ ማለት ነው። በ16 አመቴ ልጅ ስወልድ ትምህርት ቤት ለመሄድ ስል ልጄን እያያዝኩ እናቴ ጋር እየወሰድኩ እንዲሁም ሌላ ጣጣ መጣሁባት። በጣም ተሰማኝ። በጣም አዘንኩኝ። አንድ ቀን የችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባሁ። ያችን ቃሌን ጠብቄያለሁ ብዬ አስባለሁ።
ይሄ ህልም ታዲያ ተሳክቶ የዛሬ 9 አመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ።
መሰረት የበጎ አድራጎት ድርጅት ሴቶችና ህጻናትን ህይወት መሰረት ለማስያዝ የተቋቋመ ሀገር በቀል ድርጅት ነው። ሴቶች ተገጠው ይፈታላ በወጣትነት እድሜዋ ልጅ ወለደችና በመውለዷ ምክንያት አላማዋ የተናጠበች ሴትን ነው የምንደግፈው። ህጻናት ደግሞ ወላጆቻቸውን በሞት ያጡና ለችግር የተጋለጡ ህጻናት ጤናቸው ተጠብቆ ከትምህርት ገበታቸው እንዳይስተጓጎሉ ለማድረግ ነው። እንግዲህ ዋና ዋና አላማዎቻችን የትምህርት ፕሮግራሞች ላይ እንሰራለን። የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህጻናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ ሴቶች አቅም ግንባታ ጋር ቀናጅተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። እሱም ትምህርትና ጤና ላይ ነው።
ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በጾታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሃድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ።
አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉት እና እነዛ ሴቶች ዘመድ ነው የሚያመጣቸው መጀመሪያ አክስ ወይም ታመጣቸዋለች ወይ የቅርብ ዘመድ ወይ የቅርብ ዘመድ እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁጥፎ ደግሞ ሰራተኝነት የቤት ሰራተኝነት ይቀጠራሉ። ሁለት ሶስት የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይደርሰዋል፣ ተስፋ ይቆርጣሉ፣ ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይወጣሉ እና እዛ ጎዳና ላይ ሱሶችን ጨምሮ ኤችአይቪ ኤድ ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውኑ ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወልዱት ስለ ራሳቸው ምንም ነገር ማሰብ ያቆማል። እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ለማፈስ ነው መጀመሪያ የሚመስላቸው እና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት። እና እኛ እንደውም ይሄ አንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት በተቻለ ለኮሚኒቲው ላገኘን የህብረተሰብ ክፍል እንሰጣለን። እና ሰዎች ለጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የኛ ተግዳሩ። ያችንና ለማንሳት በጣም ብዙ መመላለስ፣ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ ሶስት ሶስት ልጅ ያላቸው አራት አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያዣ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎች የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው ሶስት ወር ከሱሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆዶዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህጻናት መዋያውን ለብቻ ሴቶቹም ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድርና ቁጠባ አይነት ነገሮች እናስተምራለን። ልክ ያንን ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ፣ ልቀቁኝ፣ እኔ ሰርቼ ነው የምኖረው፣ እዚህ በኋላ በፍጹም አለምንም፣ በፍጹም ሴተኛ አዳሪነት አሰራም፣ በፍጹም አልሰርቅም፣ በቃ ብቁ ዜጋ ነኝ፣ ለልጆቼ በቂ እናትና አባት ነኝ ብለው ማመን አለባት። ያንን እንግዲህ እንዳልኩሽ የመጀመሪያው ዙራችን 8 ወር ፈጅቶብናል።
መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት ዕቃና የ3 ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በ16 ዓመቷ ካደገችበት ከጻድቃኔ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባሏ ጋር ባለመስማማቷ 2 ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች።
ቤት ተከራይቼ ነበረ። አጋጣሚ የልጆች አባት አልነበረም፣ ቤት ክራይ መከፍለው አጣሁ። የሚበላ የሚቀመስም አልነበረም። ልጆቼን ይዤ ወጣሁ ወደ ጎዳና ህይወት። ምንም ማድረግ አልቻልኩም። የልጆቼን ህይወት ማቆየት ስላለብኝ ወጣሁ። እስጢፋኖስ ወጣሁኝ። እስጢፋኖስ አገኘችኝ። እሷ ባገኘችኝ ሰዓት ላይ ብዙ ነገሮች፣ ቤት ክራይ ከፍላልኛለች፣ ሱካሪ አርጋልኛለች፣ አልባሳት ሰጠኛለች፣ ብዙ ነገሮችን አርጋልኛለች፣ የምግብ ድጋፍ ምናምን አድርጋ ቤት ተከራይታ ከጎዳና ህይወት አውጥታኛለች። ተለይ ሳሰልጥለኝ 1500 ብር ነው የሰጠችኝ ለእኔ ማለት ነው። መጀመሪያ ያ 1500 ማለት ነው። በብዙ ነገሮች ከ500 በጣም ብዙ ነገር ለውጣለች ለእኔ። በርበሬ ምናምን ጀምሬባት ነበር። ትንሽ ትንሽ እያደረግኩኝ ችርቻሮ ተረችራለሁ፣ ቆሎ ሸጣለሁ። በዛች ነገር ታሪክ ለውጣልኛለች ለእኔ። አሁን ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው።
በተመሳሳይ የ2 ልጆች እናት የሆነችው እና ከመሰረት ግብረሰናይ ተቋም ጋር በቀበሌ በኩል እንደተገናኘች የምትገልጸው ወይዘሮ ፍሬዮት ጉልላት እሷንና 2 ልጆቿን ጎዳና ላይ ከመውጣት በታደጋት ተቋም ውስጥ በመቀጠር እያገለገለች መሆኑን ትናገራለች።
ከዛሬ 10 ዓመት በፊት የሁለት ልጆች እናት ሁኜ ያው በትዳር ዓለም ከባሌን ስለመጣለሁ እንደገናም ደግሞ አንድኛዋንም ልጅ እናቴ ስለሞተች የሚያሳድግልኝ እንደሌለበት ሰዓት ምንም ነገር እንደሌለኝ ማለት ነው ጎዳና ላይ መውጣት ወደት ለግማ በወረዳ ደረጃ ነው። በቀበሌ በተመለመሉ ሴቶች ከእሷን ጋር ሊሞት በኋላ የተለያዩ አይነት ስልጠናዎችን በመውሰድ የሚመስክሉ ስልጠና፣ ልጆች መያዣ ስልጠና፣ የንግድ ስልጠና፣ እነዚህን ሁሉ ስልጠናዎች ከወሰድኩ በኋላ በመንቀሳቀሻ በመነሻ 1500 ብር ሻርክ እያመጣሁ በመሸጥ የራሴንም ታሪክ በመቀየር የልጆችንም ህይወት በማስተካከል ትልቅ ለውጥ ነው ያመጣሁት። በባህሬም ሰው ልጆች የለኝ በራሴ ነው። ከዛ ውጭ ልጆቼ የባንክ አካውንት ተከፍቶላቸው በየወሩ የትምህርት ቤት ክፍያዎች ከፈቱላቸው ይከፈልላቸዋል። ዩኒፎርም ይሰፋላቸዋል። አሁን ላይ ነው መንግስት የመጣው። ስለዚህ ለልጆቼ የሙሉ የጤና ሕክምና የኔም የጤና ሕክምና ሙሉ ወጪ በሙሉ ወጪ ይከፈልልኛል። ይታከማሉ በግል ሆስፒታሎች ውስጥ ነው የምታከሙ። ስለዚህ ምንም ነገር ሳይጎልብኝ ነበረ ገለገለ የነበረው። በጤና እንከን መሀል ላይ ትንሽ በጤና ሁኔታ ነገሮችን ሳቁን ራሴ ተመልሼ ደግሞ እንደገና እዛው ድርጅት ውስጥ በበጎ ፈቃደኝነት በማገልገል በማገዝ ለረጅም ጊዜ ቆይቼ ነበረ። አሁን ላይ ግን አዲስ በተከሰተው ወይም ደግሞ እናትና ልጅን ማቆያ ውስጥ በመስራት ላይ ይገኛሉ ይላል። ምክንያቱም እኔ
ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ።
ብዙ ሰርተን ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። አሁን ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉ ማንኛውም ግብረሰብና የወደ ሰብአዊ ፍጡር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፍቃድ አገልጋዮቻችን ጠቆመውን የአንድ ሽግላንድ ፕሮጀክታችንን ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን 40 ሰዎች ቢያንስ እና $5,000 ቢያንስ እንደ ፈረንጆቹ አቆጣጠር April 5 የሚጀመር ካምፔን አለና እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው።
ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገር።
ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው የጋቢና ቪኦኤ ዝግጅታችን እንደቀጠለ ነው። ተከታዩ መሰናዷችን ደግሞ ወደ አይቬሪ ኮስት ይወስደናል። አብዛኛውን ጊዜ በህገወጥ መንገድ ወይም በኮንትሮባንድ የሚገቡ መድኃኒቶች የጥራት ደረጃቸው ያልተረጋገጠ ሲሆን አንዳንዴም ተመሳስለው የተሰሩና ሀሰተኛ ምርቶችም ሊሆኑ ይችላሉ። ይህም ገንዘባችንን እንድናባክን ብቻ ሳይሆን በጤናችን ላይም እክል እንዲፈጠር ያደርጋል። ይህን ለመከላከል ታዲያ በቅርቡ በአይቬሪኮስት ሀሰተኛ መድኃኒቶችን የሚለይ አንድ መተግበሪያ ተሰርቷል። ዘገባው የአሲን ሲሆን ነው። ሀብታሙ ስዩም እንደሚከተል ያቀርበዋል።
በአቢጃን ከተማ አጃሚ ቀጠና ውስጥ የሚገኘው ይሄ ጎዳና በምዕራብ አፍሪካ ትልቁ የሀሰተኛ ደረጃቸው ዝቅ ያለና ህገ ወጥ መድኃኒቶች የሚከፋፈሉበት ሮክስ የተሰኘ ስፍራ አካል ነበረ። አዋኩሊ ባሊ በዚህ ስፍራ እስከ ነሐሴ ወር ድረስ መድኃኒት ይራሉ።
ለድካም፣ ለወባ፣ ለሆድ ህመምና ለሁሉም የሚሆኑ መድኃኒቶች በዚህ ይሸጡ ነበር።
በዚህ ስፍራ ገዢዎች በርካሽ ዋጋ የሚሸጡ መድኃኒቶችን ያስተሳሉ። ዊልፍሬድ ኦሶ አንደኛው ነው።
ከፋርማሲ በ6000 ፍራንክ የምንገዛውን መድኃኒት እዚህ ግን በ4500 ፍራንክ እገዛለሁ። በቂ ገንዘብ ካለኝ ግን ከፋርማሲ እገዛለሁ።
ዊልፍሬድ ኦሶ የህመም ማስታገሻ፣ የወባ መድኃኒትና ሌሎች መድኃኒቶችን ከጎዳና ከሚገዙ 40% አይቮሪያን መካከል አንዱ ነው። እዚህ የሚሸጡት መድኃኒቶች ትክክለኞቹ ንጥረ ነገሮች ስለመያዛቸው፣ መጠናቸውም ያልተዛነፈ ስለመሆናቸው ዋስትና የለም። የዓለም ጤና ተቋም በዝቅተኛና መካከለኛ ገቢ ባላቸው ሀገራት ከሚሸጡ 10 መድኃኒቶች መካከል አንደኛው ከደረጃው ዝቅ ያለ ወይንም መርዛማ ሊሆን እንደሚችል አስታውቀዋል። ተመሳስለው የተሰሩ መድኃኒቶችን ከጎዳና ለማስወገድ ያሰቡ የአይቮሪ ኮስት ባለስልጣናት ሮክስ ገበያን በተደጋጋሚ ዘግተውታል። ደንበኞቹን ለመጠበቅ በቅርብ የሚገኘው ኖቤል ፋርማሲ ሜዲቴክት የተሰኘ ድርጅት የፈጠረውን ብልሃት በመጠቀም ላይ ይገኛል። የድርጅቱ ፈጠራ መድኃኒቶች ከምንጫቸው እስከ ሽያጭ ስፍራ ድረስ የሚያደርጉትን ጉዞ ይከታተላል። የፋርማሲው ሰራተኛ አንጂ ቦሃሪ አጠቃቀሙን ያሳያሉ።
እሽጉን የስልኬን ስክሪን በመጠቀም እስካን አድርገዋለሁ ወይም እፈትሸዋለሁ። መድኃኒቱ መቼ እንደገባ፣ ከየት እንደመጣ፣ በክምችት ክፍል ውስጥም ምን ያህል እንደቀረ ይነግረኛል።
በእሽጉ ላይ ያለው ልዩ ኮድ የመድኃኒቱን ትክክለኝነት ያረጋግጣል። ከቤተ ሙከራ እስከ መድኃኒት ቤት ያደረገውን ጉዞም ይከታተላል። ተለዋጭ የመድኃኒት ዝርዝሮችንም ያሳያል። አንጂ ቡሃሪ በድጋሚ
የታዘዘው መድኃኒት አልኮል ሊሆን ይችላል። በተግበሪያው ግን አማራጮችን ይጠቁማል። ደንበኛው ካለ መድኃኒት እንዲመለስ አላደርግም፣ ምክንያቱም በጎዳና ላይ መድኃኒት የሚሸጡ ወዛዝርትን ያገኝ ይችላል።
መዲቴክት የስልክ ላይ መተግበሪያ ለአይቬሪ ኮስት መድኃኒት ቤቶችና ህመምተኞች በነጻ የቀረበ ነው። በአሁኑ ሰዓት ማረጋገጫ የሚሰጠው በአጋሩ የፈረንሳዩ መድኃኒት ፋብሪካ UPSA ለሚመረቱ መድኃኒቶች ነው። ተባባሪ መስራቹ አርናልድ ፕራዲውስ ተቋሙ አድማሱን ወደ ሌሎች ከሰሃራ በታች ላሉ ሀገራት ለማስፋት እንዳለመ ይናገራሉ።
ኢንተርኔት የሰጠንን በሁሉም ክልሎች የመገኘት እድል እንጠቀምበታለን። በጣም ጥሩ የእጅ ስልክ ሽፋንም አለ። ተንቀሳቃሽና ዲጂታል መላይዘን በመምጣታችን በጣም ጠንካራ ተጽዕኖ እንፈጥራለን።
ሜዲቴክት መድኃኒቶችና ክምችቶችን ከመቆጣጠር በተጨማሪ ህመምተኞችን ለመከታተል ይጠቅማል። ይህ ዲጂታል መላ ጥር ላይ በአይቬሪ ኮስት፣ ሴኔጋልና ካሜሩን ስራ ይጀምራል። ምናልባት አንድ ቀን ደግሞ በፈረንሳይኛ ተናጋሪ አፍሪካውያን ሀገራት ዘንድ ይዳረሳል።
ፕሮግራማችን ይቀጥላል። አብራችሁን ስለሆናችሁ ደግሞ እናመሰግናለን። አሁን ደግሞ በማኪ ኬቢ ደነገጠ የሚለው ዜማ ረፍት አርገን እንመለስ። ምሽቱ የያዝናቸው ፕሮግራሞች ይህን ይመስሉ ነበር። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ የሚኖራችሁን አስተያየቶች በማህበራዊ ትስስር ገጾቻችን በፌስቡክና በትዊተር @VOA አምሃሪክ በማለት ልታደርሱን ትችላላችሁ። አሁን በጀመርነው በማኪ ኬቢ ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።